ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ መጋቢት 21 2014 ዓመተ ምህረት ምሽት ዝግጅታችን ጀመረ። በሳውዲ አረቢያ ባስቸጋሪ ሁኔታ ውስጥ የሚኖሩ ኢትዮጵያውያን ወደ ሀገራቸው መመለስ መጀመራቸውን የኢትዮጵያ መንግስት አስታውቋል።
ሁለት አመት ሶስት አመት የተቀመጡ ወንጀል አለ የራሴ ማለት ነው። የቀን ቀጠሮ አትስጡ እንድትሰጥም አንፈልግም። በትክክለኛ እንጂ ገብልነን የምንፈልገው ወንጀሞቻችን ነው የሞቱ ነው ወይሆቶቻችን ነው የሞቱ ነው ነፍሰ ጡር የሞተቻለች እርዋትኝ
ኢትዮጵያ ኢትዮጵያ ተብላ የምትጠራው ዜጋ ሲኖር ብቻ ነው። ወንድሞቻችን እህቶቻችን ብልታቸው የተበላሸ ነው። ፌስታል በመልበስ እከክ እየወረረ
የሰማችኋቸው በዛሬ በአዲስ አበባ ከተመለሱ ተመላሾች መካከል ካናገርናቸው ጥቂቶቹን ነው። የዚህን ዘገባ ዝርዝር ባብይ ርዕሳችን ይዘናል። ይህና ሌሎች ፕሮግራሞችም በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ፣ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ወይም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ተነስተልኝ እንደምን አመሻችሁ አድማጮች። የዓለም ዜናውን የማሰማችሁ ቆንጂት ታዬ ነኝ። ሩሲያ ኢስታንቡል ላይ በተጀመረው የሰላም ንግግር እስካሁን እርምጃ እያሳየ ለመሆኑ ምንም ፍንጭ የለም ስትል ተናገረች። ዩክሬን ትናንት ማክሰኞ ኢስታንቡል ላይ በተከፈተው የሰላም ንግግር ላይ ጥያቄዎቿን ማቅረቧን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ረዳት በበኩላቸው ሁለቱ ወገኖች በትናንቱ ንግግር ተኩስ አቁም ስምምነት ላይ ስለሚደረስበት ሁኔታና ዓለም አቀፍ የደህንነት ዋስትና የምናገኝበትን መንገድ በተመለከተ ተነጋግረዋል ብለዋል። ኪየቭ ጥያቄዎቿን በጽሑፍ ማቅረቧ ጥሩ ነው ያሉት የክሬምሊኑ ቃል አቀባይ፣ ሆኖም ወደ ስምምነት የሚያመራ ነገር አላየንም ነው ያሉት። በሌላ በኩል የዩክሬን ባለስልጣናት እንዳሉት ሩሲያ በጎ ፈቃድ ለማሳየት በማለት ኪየቭና ሌሎችም አካባቢዎች ላይ የውጊያ እንቅስቃሴን እቀንሳለሁ ያለች ቢሆንም ኃይሎቿ አሁንም መዲናዋ አካባቢ ያሉ ስፍራዎችን እየደበደቡ ናቸው። ይበ እንዲህ እንዳለ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ጦርነቱን ሸሽተው አገር ጥለው የተሰደዱ ዩክሬናውያን ቁጥር ከ4 ሚሊዮን አልፏል ብለዋል። በተያያዘ ዜና ሩሲያ የሚኖሩ ወይም ወደዚያ የተጓዙ አሜሪካውያን በአስቸኳይ እንዲወጡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አዲስ ማሳሰቢያ አውጥቷል። ዩናይትድ ስቴትስ እያሽቆለቆለ ያለው የደቡብ ሱዳን ሁኔታ አሳስቦኛል አለች። ትናንት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ በቅርቡ በደቡብ ሱዳን ህዝባዊ መከላከያ ኃይሎችና በሱዳን ህዝብ ነጻ አውጪ ጦር ተቃዋሚ አንጃ ኃይሎች መካከል አፐር ናይል ክፍለ ግዛት ውስጥ የተከሰቱትን ግጭቶች ጨምሮ በሀገሪቱ ውጥረቱ እየተባባሰ መምጣቱ ዩናይትድ ስቴትስን አሳስቧል ብለዋል። ሁለቱም ወገኖች በሰላም ስምምነቱ ያለባቸውን ግዴታ ሙሉ በሙሉ እንዲያከብሩና ጠብ አጫጫሪ የሆኑ ንግግሮችን በአስቸኳይ ማቆም ይኖርባቸዋል ሲሉም ፕራይስ ጨምረው አሳስበዋል። የሱዳን ህዝብ ነጻ አውጪ ጦር ተቃዋሚ አንጃ በሰላም ስምምነት ውስጥ ከተካተቱት የተኩስ አቁም መቆጣጠሪያና ማረጋጋጫ ስርዓቶችን በሙሉ አልቀበልም ማለቱ የሰላም ውሉን የሚጎዳ አድራጎት እንደሆነ ገልጸው ተቆጣጣሪዎቹ አካላት በቅርብ ጊዜ የደረሱትን ግጭቶች መርምረው የድርጊቱን ኃላፊዎች በተጠያቂነት ለመያዝ ጥረት እያደረጉ በመሆኑ በአስቸኳይ አቋሙን ይቀልብስ ሲሉ አሳስበዋል። የደቡብ ሱዳን ፕሬዝዳንት ሳልቫ ኪርና ተቀዳሚ ምክትል ፕሬዝዳንቱ ሪያክ ማቻር ውጥረቱን ለማብረድና በሰላም ውሉ ያለባቸውን ግዴታ ለማክበር የተቻላቸውን ሁሉ እንዲያደርጉ ዩናይትድ ስቴትስ ጥሪ ታደርጋለች ብለዋል ቃል አቀባዩ። በሌላ የደቡብ ሱዳን ዜና አስቸኳይ እርዳታ ካልደረሰላቸው በስተቀር በሀገሪቱ በመጪው የዘናብ ወቅት በብዙ መቶ ሺዎች የሚቆጠሩ ሰዎች ከባድ ጉዳት ላይ ይወድቃሉ ሲሉ የረድኤት ድርጅቶች አስጠንቅቀዋል። ባለፉት 3 አመታት በከባድ ዝናብ የተነሳ 835,000 ሰዎች ተጎድተዋል። 800,000 እንስሳት ሞተዋል። ብዛት ያለው የእርሻ መሬት በጎርፍ ተጠራርጓል። ግንቦት ላይ የሚጀምረው የዘንድሮ የዝናብ ወቅት ደግሞ ከዚያ የከፋ እንደሚሆን የአየር ሁኔታ ትንበያ አዋቂዎች ተጠቁመዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን የአየር ንብረት ጉዳይ ልዩ አማካሪ አንድሩ ሃርፐር ደቡብ ሱዳንን ጎብኝተው ተመልሰዋል። ሀገሪቱ የከበደ መቅሰፍት አፋፍ ላይ ነች ሲሉ አስጠንቅቀዋል።
በብዙ ሺዎች የተቆጠሩ ሰዎች የተጠለሉባቸው መንደሮች አሉ። አስከፊ የአየር ሁኔታ ያመጣውን ከባድ ችግር ለመቋቋም የቻሉትን እያደረጉ ነው። በአቅርቦት ማድረሻ መንገዶችና ማጓጓዣዎች ድሮም ደካማ ነበሩ። አሁንም ደግሞ ብዙ ቦታ መንገድ የሚባል ነገር የለም።
ሀገሪቱ የጎሳ ብጥብጥ የወረሳት በመሆኑ ለረድኤት ሰራተኞች እርዳታ ፈላጊዎች ዘንድ ለመድረስ የደህንነት ችግር ጋርጧል ሲሉ አክለው ተናግረዋል። የተባበሩት መንግስታት ድርጅት 8 ሰላም አስከባሪዎቹ ኮንጎ ውስጥ በደረሰ አደጋ መሞታቸውን አረጋገጠ። 8 ሰላም አስከባሪዎችን ይዞ ምስራቃዊ ኮንጎ ዲሞክራሲያዊት ሪፑብሊክ ውስጥ ከወደቀው ሄሊኮፕተር አደጋ በህይወት የተረፈ እንደሌለ ነው የመንግስታቱ ድርጅት ቃል አቀባይ ያስታወቁት። የፓኪስታን የጦር ሰራዊት አባል የሆኑ 6 የበረራ አባላትና 1 ሰርቢያዊና 1 ሩሲያዊ ወታደራዊ አባላትን አሳፍሮ ሰሜን ኪቭ ውስጥ ሲበር መውደቁን ስቴፋን ዱጃሪስ ገልጸዋል። ሰላም አስከባሪዎቹ ወደዚያ የተጓዙት ውጊያ የተካሄደበት አካባቢ ሁኔታን ለመከታተል እንደነበረ የገለጹት ቃል አቀባዩ ስለ አደጋው መነሾ ለመናገር ፈቃደኛ አልሆኑም። ጉዳዩን አስመልክቶ ምርመራ ተይዟል ነው ያሉት። የኮንጎ የጦር ኃይል በበኩሉ ሄሊኮፕተሩን ያንን አካባቢ የሚቆጣጠረው M23 የተባለው አማጺ ቡድን መጥቶ ጥሎታል ያለ ሲሆን የቡድኑ ቃል አቀባይ ደግሞ የጦር ሰራዊቱ የኛ ኃይሎች ላይ ሲተኩስ ነው ሄሊኮፕተሩን የመታው ሲል አስተባብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም ዙሪያ ባለፈው ሳምንት በኮቪድ-19 ሳቢያ የሞቱ ሰዎች ቁጥር በ43 ከመቶ ማሻቀቡን የዓለም የጤና ድርጅት ገለጸ። በቫይረሱ የተጠቁ ሰዎች ቁጥር ደግሞ መቀነሱን እንደቀጠለ ነው ብሏል። WHO በሳምንታዊ ሪፖርቱ ባለፈው ሳምንት በኮቪድ ሳቢያ የሞቱ ተብሎ የተሰጠው ቁጥር 45,000 የነበረ ሲሆን ከዚያ በቀደመው ሳምንት 33,000 እንደነበረ ጠቅሷል። የቁጥሩ ማሻቀብ የታየበት ምክንያት እንደ ቺሌ ባሉ የደቡብ አሜሪካ ሀገሮችና በዩናይትድ ስቴትስ በኮቪድ-19 ምክንያት ለህልፈት የተደረጉ ሰዎችን አመዘጋገብ በተመለከተ የተደረጉ ለውጦችና ህንድ ደግሞ ቀደም ብለው በወጡ አሃዞች ላይ ማስተካከያ በማድረጓ ምክንያት ሳይሆን አይቀርም ብለዋል። በሌላ የኮቪድ-19 ዜና ከ50 ዓመት በላይ የሆኑ ማጠናከሪያውን የኮቪድ-19 ክትባት በድጋሚ እንዲወስዱ ተፈቅዷል። እድሜያቸው 50 እና ከ50 በላይ የሆኑ ሰዎች የኮቪድ-19 ክትባት ማጠናከሪያውን በድጋሚ መከተብ ይችላሉ ተብሏል። ሆኖም የሚከተቡት የመጨረሻውን ክትባታቸውን ከወሰዱበት ጊዜ ቢያንስ 4 ወር ከሞላቸው በኋላ መሆን እንዳለበት ተነግሯል። ትናንት ማክሰኞ ነው የዩናይትድ ስቴትስ መንግስት የምግብና የመድኃኒት ቁጥጥር መስሪያ ቤት FDA 50 እና ከ50 ዓመት በላይ ለሆኑ እንዲሁም 50ን ባይሞላቸው የሰውነት የተፈጥሮ መከላከያቸው በከባዱ የተዳከመ የሆኑ ሰዎች የፋይዘርን ወይም የሞደርናን ክትባት በድጋሚ መውሰድ እንደሚችሉ ያስታወቀው። የካሊፎርኒያ ነዋሪው ጆሴፍ ብራውን በዜናው እንደተደሰቱና እንደሚከተቡ እንዲህ ሲሉ ተናግረዋል። አዎ፣ በደንብ ከተባለው አመቻችቼ ቶሎ ብዬ ነው የምከተበው። የመጀመሪያውን ማጠናከሪያ ክትባቴን ወስጃለሁ። ሁለተኛውን ለመከተብ ዝግጁ ነኝ ብለዋል ጆሴፍ። የዋሽንግተን ነዋሪዋ ቬራ ቬሊዛም መልካም ዜና ነው ብለዋል።
I think that's a really good idea. Because especially with people stopping
Vera betelayim ahun sawu mask metetem yetewa selhone virusu indegena magershatu yemayqerno selezi ihen neger and lay honen mebtat allebin letqit amatat baamat and gize binketteb nuroachin befit wede neberaw limmelesillin yichilal bilawal ihe yetena gudday inji yepolitika gudday aidellem bilawal ከአሁን ቀደም ሙሉውን ክትባታቸውን ከወሰዱ ሰዎች ውስጥ ማጠናከሪያውን ደግሞ እንዲከተቡ የተፈቀደው ከ12 ዓመት በላይ ለሆኑና የሰውነት የተፈጥሮ የበሽታ መከላከያቸው በከባድ ሁኔታ የተዳከመ ሰዎች ብቻ እንደነበረ ይታወሳል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጂት ታየን ለዓለም ዜናዎቹ አመሰግናለሁ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሮብ ምሽት መጋቢት 21 2014 ዓመተ ምህረት ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስተዋወቅ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voa አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። በሳውዲ አረቢያ ባስቸጋሪ ሁኔታ ውስጥ የሚኖሩ ኢትዮጵያውያን ወደ ሀገራቸው መመለስ ጀምረዋል። ዛሬ ጠዋት ከ490 በላይ ኢትዮጵያውያን ወደ ሀገራቸው የተመለሱ ሲሆን እስከ ቀጣዮቹ 11 ወራት ከ100,000 በላይ ኢትዮጵያውያንን ለመመለስ መታቀዱን መንግስት አስታውቋል። ከዛሬ ተመላሾች መካከል አስተያየታቸውን ለአሜሪካ ድምጽ የሰጡ ዜጎች በሳውዲ እስር ቤቶች ፈታኝ ጊዜ ማሳለፋቸውን ጠቅሰው አሁንም በርካታ ኢትዮጵያውያን አስከፊ ህይወት በመምራት ላይ ናቸው ብለዋል። መንግስት በችግር ላይ ላሉት አፋጣኝ ምላሽ እንዲሰጥም የጠየቁ ሲሆን ዜጎችን የማስመለሱ ስራ ያለማቋረጥ እንደሚቀጥል የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ተናግረዋል። ኬኔዲ አባተ ዝርዝራለው።
በሳውዲ አረቢያ በእስር ቤቶችና በተለያዩ የማጎሪያ ካምፖች ፈታኝ ህይወትን በመምራት ላይ ከሚገኙት ኢትዮጵያውያን መካከል ከ490 በላይ የሚሆኑት ዛሬ ጠዋት በመጀመሪያው በረራ ወደ ሀገራቸው ተመልሰዋል። ከነዚህም 341 ሴቶች ሲሆኑ የተቀሩት ህፃናት ልጆቻቸው ናቸው። ተመላሾቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ከፍተኛ የመንግስት የስራ ኃላፊዎች በስፍራው ተገኝተው አቀባበል አድርገውላቸዋል። ከሳውዲ ሪያድ ተነስተው አዲስ አበባ ከገቡት ተመላሾች መካከል አስተያየቷን የሰጠችን ወጣት አዝመራ ባየ በእስር ላይ እያሉ በርካታ ችግሮችን መጋፈጣቸውንና ህይወታቸውን እስከ ማጣት እየደረሱ ኢትዮጵያውያን መኖራቸውንም ታብራራለች።
ህፃናቶች እየሞቱ ነው። ነፍሰ ጡሮች ቅዝቃዜ ነው፣ ሙቀትም አለ። በራቅ ላይ ነው የሚተኙት። ወንድሞቻችን እየተሰቃዩ ነው ያሉት። ድምጽ ቢሆንም ማንም ሲረዳን የለም። ስድስት ወር ሙሉ ስንቀመጥ ማለት ነው። ብዙ ሴቶች ሙተዋል። ራሷን ያጠፋቻለች ተስፋ በመቁረጥ ላይ። ይሄ ነገር የሆነው እዚህ ኤምባሲ ጋር ደውለን ስለሰፋራ ስንጠይቀው ሳምንት ይሉናል፣ ሁለት ሳምንት ይሉናል። በዛ ተስፋ በመቁረጥ ራሷን ያጠፋች ሴት አለች። ራሷን አጠፋ እንኳን ወደ ቆሻሻ መጣያ በበጠኛ ተጠቀዘ ያለው የወደቀችው ማለት ነው። እና ፍትህ ለኢትዮጵያ ህዝብ ለሴቶች ለወንዶች።
በሳውዲ ስላሳለፉት መከራ አስተያየታቸውን የሰጡን ሌሎች ተመላሾችም በእስር ላይ በቆዩባቸው ጊዜያት የተለያዩ ፈተናዎችን ከማሳለፋቸው ባለፈ ባዶጃቸውን ለመመለስ መገደዳቸውን ያነሳሉ። መብታቸው እንዲከበርላቸው ወደ ኢትዮጵያ ኤምባሲ የሚያቀርቡት የተማጽኖ ጥያቄ ምላሽ እንደማያገኝም ገልጸዋል።
ተገስተባላለሁ። እኔ የመጣው ከሳውዲ አረቢያ ነው። እስር ቤት ያለው ሁኔታ በጣም ከባድ ነው። አንደኛ አያከብሩንም፣ ሁለተኛ እኛን እንደ ሰው አይቆጥሩንም። ሰው እዚህ ታሞ ሰው ሙቶ በርግጫ ነው በቆሻሻ ኪስ ነው አንተ ወደዛ የሚጥሉት፣ ፍሪጅ ነው የሚቀመጠው። መንግስት አለን አይደል? አንድ ሰው 7 ወር 8 ወር 1 አመት ይታሰራል። ወንጀል ወይ ሰው ገሎ ሰርቆ አይደለም የሚታሰረው፣ ለስራ ነው የሄድነው። ለምን እንታሰራለን? ብዙ ልጆች ንብረታቸው፣ ብራቸው፣ ስልካቸው፣ ሻንጣቸው ተዘርፎ ሳያገኙ በባዶ እጃቸው ስንሄድ እንኳን እንደዚህ ሆነን አልሄድንም። እንዴዚህ በባዶ ነው የመጣነው?
ያኛ መንግስታችን ለህዝቡ ለዜጎቹ ትኩረት መስጠት አለበት። በተለይ ለወንድሞቻችን ለወንዶች የሚለብሱት ፌስታል ይመጣሉ። የሚበሉት ግማሽ ጭቃ ታዲያ ግማሽ ጭቃ ተቆርጦ ነው። ሁለተኛኛ ሴቶች ልጆች ነን። ወራ አበባ ይመጣብናል። ሳሙና የለንም። የተለያየ በጣም አስጠያፊ ጉዳይ አለ። እንኳን የመኖሪያ ፍቃድ የተበላሽቶ አንተ ህጋዊ ሆነ መኪናህን ንብረትህን የሳውዲ መንግስት ይወርሳል። ለምንድን ነው የሚወርሰው? የሚቆረቆርልህ የለም። ዜጋ ተኮር ይባላል። የታለ ዜጋ ተኮር?
በሳውዲ እስር ቤቶች ከሚጋፈጡት አስቸጋሪ ህይወት ነጻ ወጥተው ወደ አገራቸው በመመለሳቸው ደስተኛ መሆናቸውን የሚገልጹት አስተያየት ሰጪዎቹ አሁንም እዚያው በእስር ላይ የሚገኙ በርካታ ዜጎች በቂ ትኩረት እንዲሰጣቸው ጠይቀዋል።
በተለይ ወንዶች ፍትህ ለወንዶች ይገባል። ወንድሞቻችን እየታመሙ ነው። ደም እየተፉ ነው። ኤምባሲዎች እየሰሩ አይደለም። ደውለን ስንጠይቅዳች የራሳችን ጉዳይ ነው የምንባለው። በሀገራችን አንድ ሰው ላጠፋ የምትሰደበው ግን እምዬ ኢትዮጵያ ናት። የምትሰደበው ሀገራችን ነው። 2 ዓመት 3 ዓመት የተቀመጡ ወንድም አለኝ የራሴ ማለት ነው። የቀን ቀጠሮ አትስጡ። እንዲሰጥም አንፈልግም። በትክክለኛ እንጂ ደውለን የምንፈልገው ወንድሞቻችን እየሞቱ ነው። እህቶቻችን እየሞቱ ነው። ነፍሰ ጡር የሞተች አለች። እርዋትኝ ኢትዮጵያ ኢትዮጵያ ተብላ የምትጠራው ዜጋ ሲኖር ብቻ ነው። ወንድሞቻችን እህቶቻችን ብልታቸው የተበላሸ ነው። ፌስታል በመልበስ እከክ እየወረረ ይገባናል። የመንግስት ችግር እንዳለ አገሪቷ ጦርነት እንዳለ ብናቅም ግን አገራችን ገብተው ይሞቱ። ግን እዛ በሰው ሀገር እናንተ እንስሳ ናችሁ፣ ከብት ናችሁ፣ መንግስት የላችሁም። ኢትዮጵያ ተከብራን የኖረችው አያቶቻችን ቅድማቶቻችን በጀግንነት ነበረ። የእኛ ኤምባሲ በጥፊ በእነሱ ፊት ይመታል። ችግር ክልል ገልጽለት ስትሄድ በእነሱ ፊት ያዋርድሃል። ለምን? እኛ ጥፋት ሊኖርብን ይችላል፣ ግን ጥፋታችን ከኋላ መቀጣት አለብን። አሁንም መንግስትም ቢሆን እዚህ አምጥቶ ይበድለን፣ እዚሁ እንበደል፣ እዚህ በሀገራችን ገበናችንን አደባባይ ላይ ለምን መሰደብ ያንሆናለን? ለምን እዚሁ ራሳችን በራሳችን መሸፈን አለበት። ይሰረንም ይስቀለንም ምንም ይሁን በሀገር ላይ ይሁን ድህነት ነው አይደል? እንሙት በሀገራችን። ኤርትራ እኮ አንድ ዜጋ አይነካም። መንግስቷ ለምን ነብር ስለሆነ የሚበድላቸው ግን በሀገራቸው ነው። በሰው ሀገር አይበደልም፣ በራሳቸው ሀገር። ይሄን ምለው በጣም ስለተናደርኩ ነው እንጂ
መንግስት ከወራት በፊት ከ42000 በላይ ኢትዮጵያውያንን ከሳውዲ ማስመለሱን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በድጋሚ የተጀመረው ዜጎችን የማስመለስ ስራ እንደሚቀጥል ተናግረዋል።
ቅድሚያ ተሰጣቸው ሴቶችና ህጻናት ናቸው። በጤንነታቸው ደከም ያሉ በዚህ መሰረት 493 የሚሆኑ አንዳንዶቹም ከልጆቻቸው ጋር ገብቷል። ይሄ ይቀጥላል። መንግስት በገባው ቃል መሰረት ሁሉንም ዜጎች ወደዚህ የመመለሱ ነገር በስፋት ይሰራል ማለት ነው። 45000 የሚሆኑ ከ100000 ተመዝግበዋል። ምዝገባውም ይቀጥላል። ስለዚህ የተመዘገቡትና ሁኔታው ተጣርቶ አስፈላጊ ሎጂስቲክ ተሰርቶ በሙሉ ይገባሉ ማለት ነው።
ዜጎች እንግልት እንዳይደርስባቸውና በሰላም ወደ አገራቸው መመለስ እንዲችሉ መንግስት የሚያደርገውን ጥረት መቀጠሉንም የገለጹት አምባሳደር ዲና በአሁን ወቅትም የኢትዮጵያ መንግስት ልዑክ ወደ ሳውዲ አቅንቶ ተመላሾችን በመመዝገብ ላይ መሆኑን አመልክተዋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ነሲቡ ያሲን ደግሞ ከሳውዲ የሚመለሱ ዜጎችን ለመቀበል ስለተደረገው ዝግጅት አብራርተዋል።
102000ዎቹን ለማስገባት አስፈላጊ የሆኑ ቅድመ ዝግጅቶች መጠናቀቅ አለባቸው። በተለይ የመቆያ ጣቢያዎችን ዝግጅት፣ የምግብ አቅርቦትን በሚመለከት ወደየአካባቢያቸው ለመላክ የትራንስፖርት አቅርቦትን በሚመለከት በመቆያ ጣቢያዎች በሚቆይ ጊዜ የሚመገቡት ምግብ፣ የሚጠቀሙባቸው ማቴሪያሎች እንደ ፍራሽ፣ ብርድ ልብስ፣ አንሶላ የሚባሉ በርካታ የውሃ አቅርቦት፣ የንጽህና አቅርቦቶች፣ እነዚህን በሚመለከት በሙሉ የቅድመ ዝግጅት ስራዎችን ለማድረግ ተሞክሯል። አሁንም እየተደረጉ ነው። ተጨማሪ እንደምታውቁት ያው በርካታ ሰው ስለሚመጣ በቀጣይ እንግዲህ አሁን ዛ መቀበል ጀምረናል። ከዚህ ሬጅስትሬሽንና አስፈላጊ የሆኑ የስክሪኒንግ ጉዳዮች ሲጠናቀቁ ወደ ማቆያ ጊዜያቶች ይሄዳሉ።
በዛሬው ዕለት የተመለሱ ከ400 በላይ ስደተኞችን ጨምሮ በሳውዲ አረቢያ በተለያዩ አስቸጋሪ ሁኔታዎች ውስጥ የሚገኙ ከ100000 በላይ ኢትዮጵያውያን ስደተኞችን በቀጣዮቹ ከ7 እስከ 11 ወራት ባለው ጊዜ ውስጥ ለመመለስ ታቅዷል። ይህን ስራ ለማከናወን 16 መንግስታዊ ተቋማት በቅንጅት በመስራት ላይ እንደሚገኙ የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የስደተኞችን የመመለሱ ስራ በሳምንት 3 ቀናት በየዕለቱ በ3 በረራ የሚከናወን ሲሆን የሚመለሱት ስደተኞችም በአዲስ አበባ በተዘጋጀላቸው በተለያዩ ማቆያዎች ከገቡ በኋላ ከዛ ወደ የክልሎቻቸው በማምራት በቋሚነት የማቋቋም ስራ እንደሚሰራም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች ዛሬ ከሰዓት በኋላ ደግሞ ተጨማሪ 438 ኢትዮጵያውያን ከሳውዲ ወደ ሀገራቸው የተመለሱ ሲሆን በአጠቃላይ ዛሬ የተመለሱ ዜጎች 936 መሆናቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የሮብ ምሽት መሰናዷችን ነው። ቀደም ሲል የተከታተላችሁት የዕለቱን አብይ ርዕስ ዘገባ ነበር። አሁን ቀጥሎ የመጽሔት ትንታኔ ይቀጥላል። ከኦሮሚያና ከቤኒሻንጉል ጉሙዝ ክልሎች ተፈናቅለው በአማራ ክልል ምዕራብ ጎጃም ዞን ፍኖተ ሰላም ከተማ የሚገኙ ተፈናቃዮች በምግብና በመጠለያ ችግር እየተሰቃዩ መሆናቸውን ገልጸዋል። በዞኑ 300 ሺህ የሚጠጉ ተፈናቃዮች እንዳሉ የሚናገረው የዞኑ አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽህፈት ቤት ችግር መኖሩን አምኖ መፍትሄ ለማግኘት ለክልሉ ማሳወቁን አስታውቋል። የክልሉ አደጋ መከላከልና የምግብ ዋስትና ኮሚሽን የምግብ እጥረት ችግር የተፈጠረው የፌደራል አደጋ ስጋት ኮሚሽን በትራንስፖርት ችግር የእርዳታ ህል በወቅቱ ባለመላኩ ነው ብሏል። የተፈናቃዮችን ቅሬታ ለመፍታት የክልሉ መንግስት ከተለያዩ ሴክተሮች የተውጣጡ የባለሙያዎች ቡድን አዋቅሮ ወደ ስፍራው መላኩን የህዝብ ግንኙነት ኃላፊው አቶ ያሱ መስፍን ተናግረዋል። ጉዳዩን የተከታተለችው አስቴር ምስጋናው ተከታዩን ልካለች።
ከአንድ አመት ከስድስት ወር በፊት ነበር ከኦሮሚያ ክልል ምስራቅ ወለጋ ዞን ሊሙ ወረዳ ባርኩቢ ንዑስ ወረዳ ማንነትን መሰረት ባደረገ ጥቃት የሚኖርበትን ቀዬ ለቀው ወደ አማራ ክልል ምዕራብ ጎጃም ዞን እንደመጡ የሚናገሩት አቶ ስሜ በለጠ አሁን በፍኖተ ሰላም ከተማ ከሰባት ልጆቻቸው ጋር ኑሮ ፈተና እንደሆነባቸው ይናገራሉ።
መንደር 3 መንደር 2 መንደር 4 መንደር 5 መንደር 6 የሚባል ተከታታይ ሁሉ ወድሞ ህብረተሰቡ ሁሉ ተፈናቀለ። ይሄ መጥራለሽ ሰው ያለበት ቀበሌ አማራ በሙሉ ነው እና አማራ ባለበት ተውን ተፈልጎ በልዩ ኃይል ተፈልጎ መጥራየትና ድሽቃ እየተጠመደ ነው ለኛ የሚያስወጣን ያለቀው ህዝብ የኖር ሊሻል ነው። ሆነ ሰላም እንዳለ ኦንላይን ያለ ኮን ከተማ ሆነ ሰላም ባለማራ ክልል ዘመን በታተንም ያለ ነው። ያው ከተማ ውስጥ ነው ያለን በየዶርምና በየህገወጥ የሚባልባ ቤት አለ በየሚለው ዳረዳር የተሰራ ህገው ያልሆነ ቤት ማለት ነው። ሲንግሌት የሌለው ምንም የሌለው በያለን ወድቅን ያለን ያለው እና በጣም ተሰጋግረና ያለ ሰኔ አትን ነው የምንችላገረው።
ወይዘሮ የኔ ዓለም ምህረቴ ከቤኒሻንጉል ጉሙዝ ክልል ተፈናቅለው በአማራ ክልል ፍኖተ ሰላም ከተማ ከአራት ልጆቻቸው ጋር ያለ መጠለያና ያለ ምግብ እየኖሩ እንደሆነ ይናገራሉ።
ወደዚህ የመጣው ሁነት ሰላም ነኝ ያለሁት ያው ናያሴ ለቀቀን ነው መጠንም እነገን ከዚህ ያው ምዳፋችንን ብንልም የሚያሉን እ በላይና በታች እየተሮሯት ነው። ልጆችን በራብ እየተቀጨው ነው ያለሁት። ያው ስነ 15 ኪሎ ስንዴ በተወሰነ መጦር አገኘን እንጂ ሌላ ምንም ነገር ያገኘን ሰደር የለም። አሁንም ምንም መጠለያ የለንም። በቃ በቤት ክራይ ነው የምንሰቃየው።
ምስራቅ ወለጋ ዞን አርኩምቢ ንዑስ ወረዳ እንደተፈናቀሉ የሚናገሩት አቶ ጌትነታቻምም ተመሳሳይ ሐሳብ ነው የሰነዘሩት።
በቤት ክራይም በካምፕም እንገኛለን። የተወሰነ መጠለያ ተሰጥቶ ነበር። ያው መጠለያውም ፈራርቷል። መንግስት ግባት አቁሟል። እንግዲህ ያው በየቤት ክራውም በተለያየ በየዘመድ አዘመዱም ያው ይገኛል። ህብረተሰባት
ካምፕ የሚባለው በሙሉ ፈርሷል ወይስ የሚኖሩ ሰዎች አሉ?
የለም፣ የተወሰኑ ነበሩ። ያው የቆሻሻ መድፊያ ነበረ። ያው የቆሻሻ መድፊያ የሆነ አየር ጤና የሚባል ማረሚያ ቤት ግልባጭ ላይ መስፈሪያ ጣቢያ ፈጥሯሉ። ያው አቅርቦት ስለሌለ ህዝቡ ራብ በሽታ ሲጠላበት ጥሎ ተነሳ። በየአገሩ በየወረዳው በየዘመዱ ይላል ያለውም በየአካባቢ በየቤትካ ይገኛል። ቀርቷል። የለም፣ በየሰው ቤት ተጠግተና ያለን በየዘመዱ ያው ለነፍስ ያለን በየቤተክርስቲያኑ በየተቋሙም ያው ተጠልዘ ይገኛል ህዝባችን። በወር 15 ኪሎ ስንዴ ሰጡ ነበረ ከና 15 ኪሎ ግን እንግዲህ አራት ወራችን ነው አቋርጠዋል። አቤት እያልን ክልል ፌዴሬሽን ድሮት ብናዋቅርም ምንም አቤት የሚለን እንደ ክልል መንግስትም ምንም ሊሰማን አልቻለም። ሰባት ቤተሰብ እመራለሁ።
ስንት ልጆች አሉ?
ስድስት ልጆች አሉ። ሰባት ስምንተኛ ነው ያው ተጠልያለሁ።
ሁሉም አስተያየት ሰጪዎች ስቃዩ ሲበዛባቸው ወደ ባህር ዳር ሄደው ቅሬታቸውን ለክልል አመራሮች ለማቅረብ በእግራቸው ጉዞ ቢጀምሩም በጸጥታ ኃይል ቡሬ ላይ እንዲመለሱ መደረጋቸውን ይናገራሉ።
ሰላማዊ ሰልፍ ወጥተን ወደ 13000 ቢሆን ህዝቡ ወጥቶ ሜዳ ላይ ተሰብስቦ አድሮ ከሰኞ እስከ አርብ ድረስ ሜዳ ላይ ወጥተን አድረን ይሄ ነው ብሎ ያቀበለን ውሃ እንኳን የሰጠን የለም። ተነስተን ባህር ዳር እናመለክታለን ብለን ደግሞ ወደ በእግራችን መንገድ ብንጀምር በልዩ ኃይል አፍነው መንገድ ላይ ቡሬን እንዳለፍን በልዩ ኃይል አፍነው መንገድ ላይ ተመልሰን በየወረዳ ተበተን ያመድ አይቻልም ብሎ ማለት
ነው። የተፈናቃዮቹን ቅሬታ በዞኑ ለሚገኘው አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽፈት ቤት ኃላፊ አቶ ተዋቸው አለማየሁ አቀረብ ችግሩ ሙሉ በሙሉ እንዳላም ነው የምግብና የመጠለያ ችግር እንዳለ ለክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን አቅርበናል ብለዋል።
ከ300000 በላይ ነው በዞናችን ያሉ ተፈናቃዮች። የለት እርዳታው ልክ ነው ፓኬጅን ጠብቆ እየቀረበ አይደለም። ታሳስ ጥር ላይ ያገኙ ናቸው። አሁን ኦልሞስት 3ኛ ወራቸው ላይ ነው ያሉት። ወራ 15 ኪሎ ስንዴ ተብላ 3 ወር ሞልቷታል ማለት ነው። ጥያቄያቸው ትክክል ነው። እኛም ዝም አላልንም። የምዘ ከኛ የሚገባውን መረጃ በየወቅቱ እናደርሳለን። ዘገየብን እያልን እኛም እየጎተጎት ነው። በአካልም ሄደን ጠይቄያለሁ። መጠለያ እንደሚለው ልክ ነው። ካምፕ አይሰራም በየትውልድ ወረዳቸው ተብሎ በዚያ ነው ያሉት። እና ጥያቄው ሁሉም ትክክል ነው።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን በዞኑ ቁጥሩ የተገለጸውን ያህል ተፈናቃይ በከፋ ችግር ውስጥ እንደሚገኝ ገልጸው የምግብ እርዳታውን የሚልከው የፌዴራል አደጋ ስጋት ኮሚሽን የትራንስፖርት ችግር አጋጥሞኛል በማለት ሊያዘገየው ችሏል ብለዋል።
ምዕራብ ጎጃም ከ290000 በላይ ተፈናቃይ አለ። እነዚህ ተፈናቃዮች እንግዲህ በየወሩ ምግብ እየተጠየቀላቸው እንዲመጣ በክልሉ አደጋ መከላከል ዲስፓች መጠየቂያ ይላካል። ያነሷቸው ጥያቄዎች በእውነታ ላይ የተመሰረቱ በመሆናቸው በቀጣይ ችግሩ እንዳይደገም የክልሉ አደጋ መከላከል ከፌዴራል አደጋ መከላከል ጋር እየሰራን ነው የምንገኘው፣ ችግሩን ለመፍታት ማለት ነው። ይህንን ለመፍታት ባደረግነው ግንኙነትም ጥቂት ጊዜ ወዲህ ፈጣንና ተደራሽ ምላሽ ለመስጠት እየሞከሩ ነው። ግን ቀጣይነት ከሌለው አሁንም ተፈናቃዮች ወደ ቀያቸው እስካልተመለሱ ድረስ የዕለት ምግብ ስለሚፈልጉ አለ የሚሏቸው ችግሮች ተከስተው የነበሩና አሁንም መፈታት ያለባቸው ናቸው ብዬ ነው የምወስደው።
የክልሉ መንግስት በቅርቡ ከተፈናቃዮች ጋር ባደረገው ውይይት ለችግሩ መፍትሄ ያመጣሉ ያላቸውን የባለሙያዎች ቡድን ወደ ስፍራው መላኩንም አቶ እያሱ አክለው ገልጸዋል።
ሰላማዊ ሰልፍ ሁሉ አድርገው ሰላማዊ ሰልፉን ሄደን አወያይተናቸው ለክልሉ መንግስት አለን የሚሏቸውን ጥያቄዎች አቀርበው የምግቡ ሁኔታ ደግሞ የክልሉ አደጋ መከላከል ችግሩ እንዲፈታ እየሰራ ይገኛል። ጊዜያዊ መጠለያውን በተመለከተ እነሱም ጥያቄ አቀርበዋል። ካቀረቧቸው ጥያቄዎች ውስጥ አንዱ ጊዜያዊ መጠለያ ወይም ሰላሙ ወደነበረበት መልሱና ወደ ቀያችን እንመለስ ይፈቱልን ያሏቸው 5 ጥያቄዎች አሉ። እሱን ለክልሉ መንግስት አቅርበናል። የክልሉ መንግስት እንዳልኩሽ በጥናት ላይ የተመሰረተ የውሳኔ ሀሳብ ሊያቀርብ የሚችል ቲም አደራጅቶ ልኳል። በዚያ መሰረት እንግዲህ የቲሙን የውሳኔ ሀሳብ ነው የሚጠበቀው።
ከፌዴራል አደጋ ስጋት ኮሚሽን የህዝብ ግንኙነት ኃላፊ መረጃ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። በአማራ ክልል 11.6 ሚሊዮን ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው በተደጋጋሚ የክልሉ መንግስት ሲገልጽ መቆየቱ ይታወቃል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባችን ስናልፍ በደቡብ ክልል በኮንሶ ዞንና በአሬው ልዩ ወረዳ ነዋሪዎች መካከል ዳግም በተቀሰቀሰ ግጭት ከሁለቱም ወገን 10 ሰዎች መገደላቸውን በስልክ ያነጋገርናቸው ነዋሪዎች ገልጸዋል። አንድ የመንግስት ባለስልጣንና 2 የደቡብ ክልል የልዩ ኃይል አባላት እንዲሁም 3 ሲቪሎች መገደላቸውን የደቡብ ክልል ሰላምና ጸጥታ ቢሮ ገልጿል። ከዚህ ቀደም በደረሰ የሁለቱ አካባቢዎች ግጭትም 4 ሲቪሎች መገደላቸውንም ጨምሮ አስታውቋል። ዮናታን ዘብዲዮስ ዝርዝር አለው።
በደቡብ ክልል ኮንሶ ዞን የኮልሜ ቀበሌ ነዋሪ የሆኑት አቶ ተስፋዬ ስንታየው በሙያቸው መምህር እንደሆነ ተናግረው በግጭቱ ተገደሉ ያሉትን ሰዎች ቁጥር ተናግረዋል።
የሞቱ ሰዎች አንድ 10 ሰው ሆናሉ፣ የቆሰሉም አንድ እስከ 4-5 ሰው ይሆናሉ። እንግዲህ ምንኛም ወደ አከባቡ አለርኒም አሁን ሸሽተን ነው ያለነው። ብዙ ነው እንግዲህ አከባቡን አሁን ገና ልዩ ኃይልና ፌደራል ፖሊስ እዛ አከባቢ ገብተው ያረጋጉ።
ባለፈው ሳምንት መጨረሻዎቹ ቀናት ጀምሮ ለአምስተኛ ጊዜ ተቀሰቀሰ ያሉት ግጭት ያስከተለውን ጉዳትና መንስኤ ያሉትን ምክንያቶች ገልጿል።
የዞኑ መፍረስ ጋር ተያይዞ አሁን የመሬት ይገባኛል፣ ኮንሶ ምን መውሰድ አለብኝ ይላል፣ አለ ምን መውሰድ አለብኝ ይላል። ቁጥር ሲግራለው እንግዲህ ቢያንስ እስከ 5-5ኛ ጊዜ ይሆናል አሁን ይሄ።
ያይን ማኛኝ ያሉት የአሌ ወረዳ ነዋሪ የሆኑት አቶ ደጀኔ ባህሩ የደረሰውን ጉዳት በስልክ ለአሜሪካ ድምጽ ተናግሯል።
የተጎዳም አለ ሞቱትም ማአት አለ ሞት እኮ ብዙ ሰው እንደተጎዳ ነው። በአሌ በኩልም ብዙ ሰው የሞቱ ሰው አለ። አሁን ቅርብ ጊዜ ብቻ ወደ 4 ሰው ነው የሞተው በአሌ በኩል እና የኮንሶ ነው እዚህ መለየት አልችልም።
በእድሜያቸው ጠና ያሉና የልጅ ልጅ ማየታቸውን የተናገሩት አቶ ደጀኔም እውነተኛ እርቅ ለማውረድ ተሞክሮ የፖለቲካ ጣልቃ ገብነት ስላለ አልተቻለም በማለትም ተናግሯል።
ስንሞከር የፖለቲካ ነገር የኛ ነገር ስንመላለስ እኔ ሁልጊዜ ከአመራር ጋር ይጨቃጨቃለሁ። ግልጽነቱንም እንትን ስለማይሆን እኔ በቃ ታረቁ ታረቁ ብቻ እየተባለ ሰው ዝም ብሎ መጥቶ ይታረቅና ተባለ ታረቁና ከተባለ ወሰኑን ያስተካክላል ይባላል። ሀገራችን ወይም አካባቢያችን እኔ የማውቀው በቅድሚያ ነገሩን መንስኤውን ከጨረሰ በኋላ ነው ሰው የሚታረቀው።
ህብረተሰቡ በተለይም አርሶ አደሮች እርሻቸውን ማርስ አልመቻላቸው ናቸውና ማህበራዊ እንቅስቃሴ ማድረግ እንዳልተቻሉ አቶ ተስፋዬ ተናግሯል።
እዛው አካባቢ ነኝ፣ ግን ትንሽ በዚህ ጦርነቱ ስለ ያስፈራኝ ነው ዞር ያልነው እንጂ እዛው አካባቢ እኮ ነኝ። እንግዲህ ሁለተኛ ደግሞ ዝናብ መኸር ዝናብ ይዘንባል። ማህበረሰቡ ወደ እርሻ ተማርተው ማሳ ውስጥ ስራ እንዳይሰሩ አብዛኛው ሰውን ከማሳ እያፈናቀሉ በጥይት እየደበደቡ ምሽግ ሰርተው እየሰሩና ሰው ወደ እርሻ ወርዶ እህሉን እንዳይተክል ወይ እንዳይዘራ ዘሩን እንዳይዘራ እየተከለከለ ነው። ሁለተኛ ደግሞ የቤት እንስሳቶችን እየዘረፉ ናቸው። እየዘረፉ ቢያንስ ከብቶች ማሳ ላይ ያው እንግዲህ የሚያርሱ ከብቶች ይዘረፋሉ። ለምን ተዘረፈ ተብሎ ማህበረሰቡ ሲጠየቅ ያው እንግዲህ ለአንድ ከብት 500 ብር ክፈል 600 ብር ክፈል እያሉ መንገድ ላይ በጣም ሰውን እያጉላሉ ነው። ቅድም ማንኛውም የመንግስት መስሪያ ቤቶች ስራ ላይ አይደሉም። ትምህርት የለም፣ ጤና የለም፣ ግብርና የለም፣ ገበያ የለም። እንግዲህ ይህንን በጣም አደጋ ነው።
በምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ ኃላፊና የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲን የግጭቱን ምክንያትና ያስከተለውን ጉዳት አብራርተዋል።
ንብረት ውድመት አኳያ በጣም ጥቂት የሚባሉ እያደራጀን ነው። የተወሰኑ ለጊዜው አሁን እኛ የምናውቃቸው የተወሰኑ ከአስር የማይበልጥ ቤቶች ተቃጥለዋል። እንደዚሁ አንዳንድ ኪስ ቦታዎች ላይ ተመሳሳይ መረጃን እየለቀምን ነው። አሁን በደረሰን መረጃ ወደ 10 የሚሆኑ የቆርቆሮ ቤቶች እና በ7 የሚሆኑ የሳር ቤቶች ተቃጥለዋል። ከዚህ ውጭ ሚሊተሪያችን ተሰውቷል። በመሀል ይህን ጉዳይ ለማርገብ በሚያደርገው እንቅስቃሴ ሂደት ውስጥ የተተኩሶበት 2 ሚሊተሪ ተሰውቷል፣ 2 ቆስሏል። በዛ በኩልም መጀመሪያ ጀምሮ በነበሩ ወደ 3 የሚሆኑ ሰዎች ቆስሏል። ኦሎሞስት ሚሊተሪያችን የዜጎች እንደነት ለመጠበቅ ሲል በሚያደርገው ጥንቃቄ ሂደት ውስጥ ያፈሙ ዙሮ ህዝብ ላይ ለመተኮስ ብዙም ፍላጎት አልነበረውም። በዚህ ምክንያት ነው የተሰዋው። ቀጣይ እንደዚህ አይነት ጉዳዮች በአግባቡ ማነጅ የምናደርግበትና ይሄ ሂደት ላይ እያንዳንዱ ሰው ከአመራር ጀምሮ ምን ሚና ነበረው የሚለውን በደንብ እየለየን ስለሆነ ተጠያቂነትም እየፈጠርን የምንሄድ ይሆናል።
አቶ አለማየሁ፣ በጣም ግልጽ እንዲሆን አሁን እርስዎ ካሉኝ ቁጥር አኳያ 9 ሰው ህይወቱ እንዳለፈ ነው በተለይ ከኮንሶ አካባቢ የወጡ መረጃዎች የሚያሳዩት።
ይሄ ተጨባጭ የተገመገመ ነገር የለም። ባለፈው በመጀመሪያዎቹ በነበረ እርስ በርስ በነበረው አሁን ከረንት ባለ ግጭት ሳይሆን ባለፈው በቆየው ኮንቲነስ በነበረው ሂደት የጸጥታ ተቋማትን እዚህ ውስጥ ገብቶ በዚህ መንገድ ማነጅ ለማድረግ በሚሞክረው ሂደት ውስጥ ነው የተሰዉት። ከዛ በፊት የሚታወቀው ወደ 4 የሚሆን ሰው በሁለቱም በኩል ተሰውቷል፣ ሞቷል።
ግጭቱን በዘላቂነት መፍታት ያልተቻለበትን ምክንያት አቶ አለማየሁ አስረድቷል።
2 መሰረታዊ ችግሮች ስላሉ ነው እያገረሸ ያለው። አንደኛ ህዝቡን የሚመራው አመራር ከየትኛውም ችግር ነፃ ሆኖ በሁሉም የመዋቅሮች ውስጥ የሚኖሩ ህዝቦች ኦልሬዲ ለማስተዳደር እንዲያመች ነው የአስተዳደር እርከኖች የተመቻቹት እንጂ ዜጎች እርስ በርስ እንዲከፋፈሉ አንዱ ሌላው ላይ እንዲነሳሳ አይደለም። ስለዚህ ሁሉም መዋቅሮች ጋር ያለው የፖለቲካ አመራሮች ሁሉም ህዝብ እንደ ህዝብ እናገለግላለን የሚል ሚዛናዊ የሆነ እይታ ካለመኖር በሚመነጭ በየደረጃ ያለው ካድሬ ሁሉም ህዝብ የኔ ነው የሚል ሳይሆን በተደራጀበት ስትራክቸር ውስጥ ሆኖ የኔ ህዝብና የአንተ ህዝብ በሚል በክፍፍል አስተሳሰብ ትላንት የቆየንበት የፖለቲካ ትርክትም እዚህ ላይ በብሔረሰብ የሚታጠር በአካባቢ የሚታጠር በቀዬ የሚታጠር አስተሳሰብ በመኖሩ ምክንያት የጀመርነው ዘላቂ ግንባታ ስራ የዜጎችን አብሮነት የሚያጠናክር ስራን የማፈስ ስራ የሚሰሩ ግለሰቦች ስላሉ፣ ሁለተኛው የተያዙ ጉዳዮች በጊዜ ፓራዲ የቤስኮጂን ተቀምጦ ፈጠን ብሎ ባለመፍታት ምክንያት ያገረሹ ነው ያሉት። ለተግባራዊነቱ በጥናትና በእምነት ከተያዙ ዘላቂ መፍትሄ ማምጣት ይቻላል።
በቀጥናው ተመሳሳይ ግጭትና ሁከት እየተነሳ ለህይወት መጥፋትና ለንብረት ውድመት ምክንያት መሆኑን የተናገሩት አንማኞች በክልሉ መንግስት ክልሉ ሰላማዊ እንደሆነ የሚቀርበው ሪፖርት ሐሰት ነው ሲሉም ተችቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በቀጣይ ደግሞ ወደ አማራ ክልል እናልፋለን። በአማራ ክልል ሰሜን ሸዋ ዞን በመንጃር ሸንኮር ወረዳ ስር በመተገኘው አውራ ጎዳና ከተማ ትላንት ማንነታቸው ያልታወቀ የታጠቁ ኃይሎች ወሰዱት በተባለ ወታደራዊ ጥቃት የሰው ህይወት ማለፉን፣ የንብረት ጉዳት መድረሱንና በርካቶች ከቤት ንብረታቸው መፈናቀላቸውን ወረዳው አስታወቀ። የወረዳው ዋና አስተዳዳሪ አካባቢው የስጋት ቀጠና እንደሆነ ቢታወቅም በመንግስት በኩል ተገቢው ትኩረት እንዳልተሰጠው ከአሜሪካ ድምጽ ጋር በነበራቸው ቆይታ ገልጸዋል። እስካሁን በጥቃቱ የደረሰው ጉዳት ባይታወቅም በስፍራው የደረሱን መረጃዎች እንደሚያመለክቱት በትንሹ የሁለት ሰዎች ህይወት አልፏል። ከአምስት በላይ የሚሆኑት ላይ ደግሞ ቀላልና ከባድ የአካል ጉዳት ደርሷል። መስፍን አራጌ ተጨማሪ አለው።
በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ ከኦሮሚያ ክልል ምስራቅ ሸዋ ዞን ቦሰትና ፈንታሌ ወረዳዎች ጋር በመታጎራብተው አውራ ጎዳና ቀበሌ ትናንት ከኩለ ቀን በፊት የታጠቁ ኃይሎች ከፈቱት በተባለ ጥቃት የሞት፣ የመቁሰል፣ የንብረት ውድመትና የመፈናቀል ጉዳቶች መድረሳቸውን የምንጃር ሸንኮራ ወረዳ ዋና አስተዳዳሪ ታደሰ ቦሰት ለአሜሪካ ድምጽ አስታውቀዋል።
አውራ ጎዳና የምትባለው የአሞራ ቤት ቀበሌ አንድ መንደር ነች። ሰው ከፊል አርሶ አደር ሆነ በንግድም ጭምር የሚተዳደር የደረሰው ችግር ምንድነው? ትናንት ኦልሞስት ጠዋት አካባቢ አንዳንድ ምልክቶች ነበሩ ከአራት ሰዓት ምናምን አካባቢ ጀምሮ፣ ከዛ በኋላ ወደ ሰባት ሰዓት አካባቢ ጀምሮ መሳሪያ የጫኑ በልዩ ልዩ ባሽኙ ምናምን በመሳሰሉ መኪኖች ህዝብ ነው የመጡ ሰዎች ያሉበት፣ አለፍ ሲልም የመንግስትን ተሽከርካሪ ቶሎ የተጠቀሙ ኃይሎች ናቸው የመጡት። የቡድን መሳሪያ ምክር ቤት ምናምን አጥደው ነው የመጡት መጀመሪያ ላይ በአውራ ጎዳና ከተማ ውስጥ አለፉ። ከዛ መጨረሻ ላይ ዳር ላይ ሲደርሱ ፌዴራል ፖሊስ ምንድን ነው ምናምን ሲላቸው መጀመሪያ እሱን ገደሉ። ከዛ ተመልሶ እንደገና ወደ ማህበረሰቡ ገቡና ድረስም ሳለ ረቢ በጣም ጦፍ ያለ ጦርሱ የተገባው ማለት ነው። ጀንበር ነው የፈታቸው። አመሻሽ ላይ ወደ አስራ ሰዓት አካባቢ ምናምን ሲሆን ተኩስ እየቆመ ምናምን የመጣው ድንገት ስለሆነ ሰውን ባላሰበበት ሰዓት ስለሆነ ከባድ ችግር ነበር የነበረው። እንደምንም ብሎ ግን አካባቢ ማህበረሰብ ራሱን ለማዳን ጥረት አድርጎ ሴቶች ህጻናትን አሽሽቶ ሌላውን አካል እዛው ባለበት ሲ ለማድረግ ተሞክሯል። አካል ጉዳት፣ የሞት ንብረት ጉዳት እና የመፈናቀል ጭምር የተፈጠረበት ሁኔታ ነው ያለው ማለት ነው።
በተኩስ ልውውጡ የደረሰውን ጉዳት ለማጣራት ጥረት እየተደረገ መሆኑን የሚያስረዱት ዋና አስተዳዳሪው የሟቾቹን ቁጥር በትክክል መናገር እንደማይቻል አመልክተዋል።
ማጋሙት ሰዎች እንዳሉ ሰምተናል። በአብዛኛው ሰው ስልክም ዘግቶበታል። ከተማ የመጡትን ሰዎች ከቦታ የመጡት ሰዎች እናውቃለን። ወደ አምስት ሰው ያህል ተጎድተው መጥተዋል። ከገባር እስከ ቀላል ጉዳት ነው። ወደ አዲስ አበባ ሄዱ። አዲስ አበባ ሊሰጣ ሆስፒታል መካከል የሚችሉ ወደ እሱን አድርገናል። ሌላ እዛ ግን የተጎዳውና ኦልሬዲ ዛሬ እንግዲህ ግማሹ ቀብር ላይ ነው ያለው። ምን ያህል ሰው ተጎድቷል የሚለውን በደንብ አላወቅንም። በዛ ላይ
በጥቃቱ ተጠያቂ የሆነውን አካል ለማወቅ እንደማ ማይቻል ያመለከቱት አስተዳዳሪው በእርግጠኝነት መናገር የሚቻለው ግን ይላሉ ጥቃቱን በተደራጀ ወታደራዊ መሳሪያ መፈጸማቸውን ነው።
ነው ብለህ አንድ የሰው ባለቤት መሰት አችልም ሆን አካል ነው ይህን እያደረገ ያለው ብለህ ማድረግ የምትችልበትና ሁሉንም ማመን ወደማትችልበት ሁኔታ ላይ እየተፈጠረ እየመጣ ያለው። ስለዚህ እነዚህ ነገሮች በትልቁ ንግግር እና መከላከል ካልተቻለ በስተቀር ከዚህም በላይ ትናንትናም ከታየውም በላይ ሌሎች ነገሮች ሊፈጠሩ እንደሚችሉ ታሳቢ የምናደርገው ማለት ነው። ከዚህ በፊት ከተፈጠረው ለየት ባለ መንገድ ከተማ ውስጥ ገብተው ሰው ቤት ጭምር ገብተዋል። አብዛኞቹ ማለት ነው ዘጠኝ ሰው የሆኑ ስምንት ሰው ሆኖ ሰው ግቢ ጭምር ገብተው ግማሾቹ በአጥር ላይ እየዘለሉ ምናምን አመለጡ። በዛ መንገድ ጉዳት ለማድረስ የተሞከረው ያቀደበት እና ከተማ ውስጥ ተገብቶ ስለሆነ
አካባቢው አንጻራዊ ሰላም እንደሰፈነበት አስተዳዳሪው ጠቁመው ችግሩ ዘላቂ መፍትሄ ካልተበጀለት ከዚህም የከፋ ጉዳት ሊደርስ ይችላል ሲሉ ስጋታቸውን ጠቅሰዋል።
ፌዴራል ፖሊስም የመከላከያ በተወሰነ መንገድ ደርሶ እስካሁን ባለው የተለየ ሌላ ተጨማሪ ጉዳት ላይ ደርስ አድርገው በቁጥጥር ስር ነው ያለው እስካሁን ባለው። እንግዲህ ከዚህም በኋላ ሊረጋጋ ይችላል ብለን እናስባለን። ግን አሁን እየተረጋገርን ካለበት ሰዓት ድረስ ግን የመጣው ኃይል ምሽግ ይዞ አሁንም ከተማውን ከቦ ነው ያለው ኃይል ያለው አሁን ቢሆን እኛው መሬት ላይ ነው ያለው አሁን ከፌደራል ፖሊስ ጋር እየተደዋወልን ያለ ነው። ከዛም ካሉ አካሎች ጋር የእኛም ኃይል የፖሊስ አካል ምናምን ሄዷል አካባቢ ላይ።
በትናንቱ የተኩስ ልውውጥ በርካቶች ቤት ንብረታቸውን ጥለው አንጻራዊ ሰላም ወዳለባቸው አካባቢዎች ለ ለመሰደድ መገደዳቸውን የሚጠቁሙት ደግሞ ስማቸውን ከመጥቀስ የተቆጠቡ በአሞራ ቤት ቀበሌ ያውራ ጎዳና አካባቢ ኗሪ ናቸው። እንዳስተያየት ሰጪው ከ1000 በላይ የህብረተሰብ ክፍል አካባቢውን ለቆ ለመሰደድ ተገደዋል። የታጠቁት ኃይሎች ወደ አውራ ጎዳና ከተማ ሲገቡ በወታደራዊ ትጥቅ ተደራጅተው እንደነበር አስተያየት ሰጪው ተናግረዋል።
በፒካፖች በፓትሮል መተው ነው ሰፈሩ ላይ ሴትና ልጅ ላይ ነው በተደበደቡ የነበረው እና በዛ በተደረገ ምልልስ አንድ ሽፍን መኪና ሁለት ፒካፖችና አንድ አይሱዚ ነው።
በወረዳው አስተዳዳሪ አቶ ታደሰ ከተገለጸውና ህይወታቸውን ካጡት አንድ የፌደራል ፖሊስ ባልደረባ በተጨማሪ ሌላ አንድ በአሞራ ቤት ቀበሌ አውራ ጎዳና አካባቢ የሚኖር ግለሰብ መገደላቸውን ስማቸውን ከመጥቀስ የተቆጠቡት አስተያየት ሰጪ ገልጸዋል።
አንድ ሰው ሞቶብናል፣ መለሰ ከበደ የሚባል ሰው። 17 ልጆችን ተመትተውብናል በጥይት። መጀመሪያ ላይ በጣም ድንጋጤ ሴትና ልጅ ላይ ስለነበረ አስፋልት ነው መስመር ነው መትረየስ አጥምደዋል፣ ጠቅላላ ኪላሽ አጥምደዋል። ጠቅላላ ነው ርችት ነው። ከሰፈሩ ዳር ጀምረው ነው እየደበደቡ ዳር ሲወጡ፣ ያው ሰውም ደግሞ መሳሪያ አጋጣሚ ያዙ ልጆችም ነበሩ። በዛ በተኩስ ልውውጥ ነው ሊመቱ ይችላል። ንጹሃን ዜጋ ላይ ምንም ሰው ያልተጣላው ሰው ላይ ጥቃት የሚፈጽመው ያው የሰውን መኖር መፈጠርን የማይፈልግ እንጂ የሰው ልጅ ሰው ላይ መቼም ጥይትን ያክል ነገር መተኮስ በጣም አስቸጋሪ ነገር ነው።
በአካባቢው ከዚህ ቀደም በሳር ግጦሽና በከብት ዘረፋ አልፎ አልፎ ግጭቶች መኖራቸውንና ከቅርብ ዓመታት ግን የግጭቶቹ ቅርጽና ይዘት ወደ ተደራጀ ወታደራዊ ጥቃት መቀየሩን የዓይን እማኞች ነን የሚሉ አስተያየት ሰጪዎች ይናገራሉ። ይህን አስተያየት የሚጋሩት የወረዳው ዋና አስተዳዳሪ ችግሩ በመንግስት ደረጃ ታውቆ ገምገማ የተደረገበት እንደነበር አስታውሰዋል።
ኦልሬዲ ጉዳዩ ከዚህ በፊትም የተገመገመ እና ችግርም ያለበት እንደሆነ እየታወቀ ነው። አሁን ላይ መከላከል እያልቻለ መንግስት ያለበት ሁኔታ ጭምር ነው ያለው። ይሄ ኦልሬዲ መከላከል ይቻላል አይቻልም የሚለው ነገር ያው ግልጽ ነው። መከላከል ይቻላል፣ ግን ደግሞ የፍላጎት ማነስ ወይም ደግሞ ችግሩን በደንብ ያለመረዳት ችግር ይመስለናል። በተደጋጋሚ ተገምግሟል፣ ግን በዛ ዕለት የተወሰደ እርምጃ ባለመኖሩ ምክንያት ተደጋጋሚ ጉዳት እየደረሰ ነው ያሉ።
በውጊያው ምክንያት ወደ ጅቡቲ የሚወስደው መንገድ ከመዘጋቱ በተጨማሪ በወለንጭቴና መተሃራ መሀል ከአንድ ሺህ የሚልቁ ነዳጅ አመላላሽ ቦቶች፣ ከባድና ቀላል የጭነት ተሽከርካሪዎች፣ የህዝብ ማመላለሻ አውቶቡሶችና አነስተኛ መኪኖች ከትናንት 10 ሰዓት ጀምሮ እስከ ዛሬ ረፋዱ ድረስ ባሉበት ቆመው ለማደር መገደዳቸውን አሽከርካሪዎች አመልክተዋል። ከስፍራው የደረሰን መረጃ እንደሚያመለክተው ከህወሓት ኃይሎች ጋር ጦርነት እየተካሄደ በነበረበት ወቅት ወደ አውራ ጎዳና ከተማ ዘልቆ ለመግባት ሙከራ አድርጓል ካሉት ወታደራዊ ኃይል ጋር ለ6 ቀናት የቆየ ውጊያ ከዚህ ቀደም ተካሂዶ ነበር። ትናንት ጥቃቱን የፈጸመውን አካልና በጥቃቱ የደረሰውን ጉዳት ለማጣራት ጥረት እየተደረገ መሆኑ ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አሁን ደግሞ ወደ መካከለኛው ምስራቅ እናምራ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በእስራኤልና የባህረ ሰላጤው ሀገር መሪዎች እንደ አውሮፓውያን የቀን አቆጣጠር በ2015 ዓ.ም የተደረገው የኢራን ኒውክሌር ስምምነት ቴህራን መቼም ቢሆን የኒውክሌር ጦር መሳሪያ እንዳይኖራት ለመከልከል የተሻለው አማራጭ መሆኑን ተናግረዋል። በእስራኤል ያደረጉትን ቆይታ ያጠናቀቁት ብሊንከን ትላንት ማክሰኞ ሞሮኮን ጎብኝተዋል። የአሜሪካ ድምጽ ሲድኒ ሴን ያደረሰንን ዘገባ ደረጀ ደስታ ያቀርበዋል።
ምንም እንኳ ዩናይትድ ስቴትስ በአሁን ወቅት ትኩረቷን በዩክሬኑ የሩሲያ ወረራ ላይ ያደረገች ቢሆንም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን መካከለኛው ምስራቅና ሰሜን አፍሪካን የሚጎበኙበትን ምክንያት አስረድተዋል።
This is a part of the world where the United States has vital interests.
ይህ የዓለም ክፍል የዩናይትድ ስቴትስ ወሳኝ የሆነ ፍላጎት ያለበትና አንዳንድ ወዳጆቻችን የሚገኙበት ነው። ዩናይትድ ስቴትስ በክልሉ ኢንቨስት ማድረጓን ከወዳጆቿ ጋር ያለውን ግንኙነት ማጠናከሯን ትቀጥልበታለች። ያ በመካከለኛው ምስራቅና ሰሜን አፍሪካ መረጋጋትን ለማምጣት ወሳኝ የሆነ ነገር ነው። ያሉትን ፈተናዎች ለመቋቋምና ለውጥ ለማምጣት ለህዝባችን ያሉትን እድሎች ለማስፋትና እንዲሁም ትኩረታችንን የክሬምሊንን የጦር ተስፋፊነት እንዲያበቃ በማድረጉ ላይ እንድናደርግ ያግዘናል።
ብሊንከን ሞሮኮን የጎበኙት ትናንት ማክሰኞ ሲሆን ከአቡዳቢ አልጋውራሽ ልዑል ጋርም ተገናኝተዋል። አንድ ባለሙያ ለቪኦኤ እንደተናገሩት በሩሲያ ወረራ የተነሳ በተፈጠረው ቀውስ በተለይ የሰሜን አፍሪካ አገሮች የምጣኔ ሀብት ቀውስ ችግር እንደሚያጋጥማቸው ገልጸዋል። በመካከለኛው ምስራቅ ተቋም ከፍተኛ ተመራማሪ ራያን ካቱሊስ እንዲህ ይላሉ።
I think in part because North Africa will be the location.
እንደሚመስለኝ አንድም የሰሜን አፍሪካ ሀገሮች እየተወደደ በመጣው የምግብና የነዳጅ ዋጋ የተነሳ ግዙፍ የኢኮኖሚና የማህበራዊ ጫናዎች እየደረሱባቸው ነው። የምታስተውስ ከሆነ ህዝባዊ አብዮት ያስነሳው አመጽና አለመረጋጋት የነበረው በቅርቡ ከ10 አመታት በፊት ነው። ከዚያ ውስጥ በከፊል ምክንያት የነበረው በወቅቱ በሸቀጦች ዋጋ ላይ የነበረው የዋጋ ውድነት ነው። ስለዚህ ይህ በዚህ ረገድ የሚኖረውን ችግር በቅንጅት ለመከላከል መርዳት የሚቻልበትን ድጋፍ ለመስጠት የሚደረግ ጥቂት የዲፕሎማሲ ስራ ይመስለኛል።
ብሊንከን በእስራኤል ባደረጉት የመጀመሪያው ጉብኝታቸው ዩናይትድ ስቴትስ ኢራን የኒውክሌር ጦር መሳሪያ እንዲኖራት የማትፈቅድ መሆኑን በቀጠናው ላሉት አጋሮቻቸው በድጋሚ አረጋግጠዋል። አሁን ያን ለማረጋገጥ እየተሰራ መሆኑን ሲገልጹ ይህን ብለዋል።
United States believes that return to full implementation of the Joint Comprehensive Plan of Action is the best.
United States የጋራ ወደ ሆነው ሙሉ የድርጅት መርሃ ግብር ለመመለስ የኢራንን የኒውክሌር ፕሮግራም ስምምነት ተግባራዊ ማድረግ ነበር። ይሁን እንጂ ዩናይትድ ስቴትስ እንደገና ከዚያ ስምምነት በመውጣቷ ያ ነገር አምልጦ ወጥቷል።
የባይደን አስተዳደር በኢራን ላይ የተጣለውን ማዕቀብ በማንሳት የ2015 የኢራን ኒውክሌር ስምምነትን ወደ ስፍራው ለመመለስ እየሰራ ነው። ስምምነቱን ለአውሮፓ አቆጣጠር በ2018 የሰረዙት የቀድሞው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ነበሩ። ባለሙያዎች እንደሚሉት በድርድሩ እስካሁን እልባት ካልተሰጣቸው ነገሮች መካከል ኢራን ያብዮታዊ ዘቧ ከዩናይትድ ስቴትስ የሽብርተኝነት ድርጅቶች መዝገብ ውስጥ እንዲወጣ መፈለጓ ነው። አንድ ባለሙያ እንደሚሉት እስራኤልና ብዙዎቹ የሪፐብሊካን ጋውጮች ይህን እርምጃ በጽኑ ይቃወማሉ። በሄናም ቤን ታልብሉ ከዲሞክራሲ ጥበቃ ፋውንዴሽን እንዲህ ይላሉ።
የባይደን አስተዳደር ይህን ሲፈቅድ የኒውክሌር ስምምነቱን ብቻ ተመልክቶ ከሆነ ይህ የኢራንን የሽብርተኝነት መረብ የቦሊስቲክ ሚሳኤል፣ የክሩዝ ሚሳኤል፣ የድሮን ብቃታቸውን ወይንም የተቀረውን ወታደራዊ አቅምና ችሎታቸውን የሚገድብ አይደለም። ወይንም ለዩናይትድ ስቴትስም ሆነ ለአጋሮቿ በቀጠና ያለውን የደህንነት ስጋት አያስወግድም። በኒውክሌር ስምምነቱ ብቻ ከኒውክሌር ውጪ በሽብርተኝነት ወይም በሚሳኤል ስምምነቱ ሳቢያ የተጣሉት ማዕቀቦች ማንሳት ትርጉም የሚሰጥ ነገር አይደለም። ግን ምን ያደርጋል? አስተዳደሩ የሚሄድበት መንገድና የተከተለው አቅጣጫ በዚያ በኩል ነው።
ኢራን የኒውክሌር ስምምነቱን ማደስ የማይቀር ነው ትላለች። ባለሙያዎች የዩናይትድ ስቴትስ ባለስልጣናት ወደ ኋላ ተሰንቀረው የቀሩ ብዙ አሳሳቢ ጉዳዮች ስለመኖራቸው ሲናገሩ ከጥንቃቄ ጋር መሆኑንም ይመክራሉ።
እያዳመጣችሁት ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ስርጭት ነው። የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት ጀምሮ የሚተላለፍ ሲሆን በፕሮግራማችን ላይ ጥቆማ ወይም አስተያየት ካላችሁ በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
አሁን ደግሞ የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ የመጀመሪያ ቅንብር አድርገን ያዝነው ዲሞክራሲ በተግባር ነው። يا የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ በኢትዮጵያ ሰላምና ዲሞክራሲን ለማበረታታት በሚል ርዕስ የቀረበውን S3199 የተሰኘ ረቂቅ ህግ ትላንት ተመልክቶ ማሻሻያዎች ካደረገ በኋላ አሳልፏል። ለመሆኑ ይህ ኮሚቴው ያሳለፈው ውሳኔ በኢትዮጵያ ወቅታዊ ሁኔታ ላይ ምን አንድምታ አለው? ረቂቅ ህጉ በቀጣይ የሚያልፍባቸው ሂደቶችስ ምን ይመስላሉ? በሚለው ሐሳብ ዙሪያ በአሜሪካን ሀገር ሆነው ጉዳዩን የሚከታተሉ ተንታኞችን አነጋግረናል። ቀጥሎ ይቀርባል። በኢትዮጵያ ሰላምና ዲሞክራሲ እንዲሰፍን ለማበረታታት በሚል ርዕስ በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ሴናተር ሮበርት ሜንዴዝ የቀረበውና በሌሎች 3 ሴናተሮች ድጋፍ የተደረገለት S3199 ረቂቅ ህግ ትላንት በኮሚቴው አባላት ከታየ በኋላ ጥቂት ማሻሻያዎች እንደተደረገበት ተገልጾ አልፏል። ለመሆኑ ተደረጉ የተባሉት ማሻሻያዎች ምንድናቸው? በአጠቃላይ የህጉ ይዘት ላይስ ለውጥ አመጣቷል ወይ ስንል በደቡብ ካሮላይና የህክምና ዩኒቨርሲቲ የማህበራዊ ጤና መምህርና ተመራማሪ እንዲሁም ጸጥታና ፍትህ ለትግራይ የተሰኘው ተቋም ምክትል ፕሬዝዳንት የሆኑትን ዶክተር ሙሉጌታ ገብረእግዚአብሔርን ጠይቀናቸዋል።
ከረቂቁ ብዙም የተሻሻሉ ነገሮች የሉትም። ሲያልፍም ቸርማን መነንደዝ እንዳሉት ኦቨርዌልሚንግሊ ሰፖርትድ ሆኖ ነው ያለፈው ነው ያሉትና በሁለቱም ፓርቲዎች እንዲሁ የአሜሪካ አሰራር ባይካሜራል ነው። ከዴሞክራቶችም ከሪፐብሊካኖችም ድጋፍ አግኝተው ያለፈ የህግ ረቂቅ ነው።
ረቂቅ ህጉ በኢትዮጵያ ላይ ጫና ለማሳደር የሚያስቀምጣቸው ማዕቀቦች በኢትዮጵያ ያሉትን ችግሮች ከመፍታት ይልቅ ሀገሪቱን ወደ በለጠ አለመረጋጋት የሚከት ነው በማለት ተቃውሞውን ሲገልጽ የቆየው የኢትዮጵያና የአሜሪካን ህዝብ ጉዳዮች ኮሚቴ ሊቀመንበር አቶ መስፍን ተገኔም የሰኔት ኮሚቴው በረቂቅ ህጉ ላይ አደረገው የተባሉት ማሻሻያዎች ማዕቀቦችን የበለጠ የሚያጠናክሩ ናቸው ይላሉ።
አንዳንድ አሜንድመንቶች አንዳንድ ሴንሰሮች ጨምረናል ብለው ነው ያለፈው። ግን የጨመሩት አሜንድመንት የኢትዮጵያና የኢትዮጵያ መንግስትን በተጨማሪ ተጠያቂ የሚያደርግ እንጂ ህጉን የሚያሻሽል ሆኖ አላገኘ ነው። በዛው መሰረት ያ የተሻሻለ ነው በሚል ሀሳብ እንዲያልፍ አድርገውታል። እና በአሁኑ ጊዜ ቢሉ በአሁን ባለበት ሁኔታ ጸረ ኢትዮጵያም ነው ጸረ አሜሪካም ነው የምንለው ለሁለቱንም አገሮች የሚጠቅም
አይደለም። S3199 ረቂቅ ህግ በውጭ ግንኙነት ኮሚቴው ማለፉን ተከትሎ መግለጫ ያወጡት ሴናተር ሜንዴዝ የኮሚቴው አባላት ለረቂቅ ህጉ ከፍተኛ ድጋፍ በማድረጋቸው የተሰማቸውን ደስታ ገልጸው ረቂቅ ህጉ በኢትዮጵያ በአሁን ወቅት እየተካሄደ ላለው የዲፕሎማሲያዊ ጥረትና ተለዋዋጭ ሁኔታ ወደ ውይይትና አስተማማኝ ሰላም እንዲገባ አስገዳጅ ጫና የሚያሳድር አቅም በማቅረቡ ኩራት ይሰማኛል ብለዋል። ይህ ውሳኔ ግን ረቂቅ ህጉን በሚደግፉና በሚቃወሙ ኢትዮጵያኖች ዘንድ የተለያየ ስሜት ፈጥሯል። ህጉ ተቀባይነት እንዲያገኝ ድጋፍ ሲያደርጉ የቆዩት ዶክተር ሙሉጌታ ህጉ በዋናነት በኢትዮጵያ ሰላምና ዲሞክራሲ እንዲሰፍን አስቀምጧል ያሏቸውን አስገዳጅ ሁኔታዎች እንዲያስረዳሉ።
ብዙ ነገሮች አሉ። ለምሳሌ መንገድ ዘግቶ ሰውን ማስራብ፣ ግድያዎች አሉ። ሰዎች በማንነታቸው ምክንያት፣ በፖለቲካ አስተያየታቸው ምክንያት ሊታሰሩበት ሁኔታ አለ። ይህም ነው የፖለቲካ ስፔሱ በጣም ጠበዋል። ነው አንድ ፓርቲ ሁሉም ነገር አግበስብሶ የያዘበት ሁኔታ ነው ያለው። ከዚህ በላይ ከባድ ከባድ የሆኑ ወንጀሎች ተፈጽመዋል ባለፉት 16 እና 17 ወራቶች። ራሱ ቢሎቹ ውስጥ የተካተቱት ጾታዊ ጥቃቶች ቅድም ዝጠራቸው ጄኖሳይድም ለራሱ የሚል ነገር ተነስተዋል። እና እነዚህ ኢንቨስቲጌት ተደርገው ምርመራ ተደርገው ነው ተጠያቂነት የሚኖርበት አሰራር መፈጠር አለበት ማለት ነው። ሌላው አረገዋለሁ የሚለው ይህ ረቂቅ ህጉ እንደ አዲስ ሁሉንም ያካተተ የፖለቲካና የሁሉም አይነት አገራዊ ስምምነት ሊፈጠር የሚችል ፕሮሰስ እንዲኖርም አይ ቲንክ አስገዳጅ የሆነ ማን ነው ያለው ነው። የኤርትራ መንግስትና የሌሎች ኃይሎች በኢትዮጵያ ያላቸው በጦርነቱ የመሳተፍ ሁኔታ፣ ወንጀል የመፈጸም ሁኔታ እሱም ሙሉ በሙሉ እንዲቆም ጥሪ ያደርጋል እና እሱንም ለማስፈጸም አይ ቲንክ ብዙ ርቀት እንደሄደ የረቂቅ ህግ ይመስለኛል።
ረቂቅ ህጉ የአንድ ሀገር የውስጥ ጉዳይ በውጭ ሀገር ህግና አቅም ለማስወሰን የተቀመጠ ህግ ነው የሚሉት አቶ መስፍን በበኩላቸው ረቂቅ ህጉ ተግባራዊ ቢደረግ በኢትዮጵያ ላይ ሊደርስ ይችላል የሚሉትን ጉዳት ይዘረዝራሉ።
እንግዲህ አሁን ባለበት ሁኔታ ከሆነ ኢኮኖሚክ ሳንክሽን አለው። ኢኮኖሚክ ሳንክሽኑ ከባድ ነው። የኢኮኖሚክ ዴቨሎፕመንት ኢትዮጵያ ውስጥ መኖር የማይችልበት ሁኔታ የሚፈጠር ነው። እንግዲህ እሱ የሚያዙት ነገር አለ፣ ይሄን እናድርጉ፣ ይሄ መደረግ አለበት የሚሉት ያን በዛ መሰረት እነሱ ሰብስክራይብ የሚያደርጉት መሰረት የኢትዮጵያ መንግስት ማድረግ አለበት። ይሄን ማድረግ ካልተቻለ ኢኮኖሚክ ሳንክሽን አለው። ሂማኒቴሪያን ሰፖርት ብለው ያሉት ሳንክሽን አለ። ከዛም አልፈው የሶሻል የፍሪደም ኦፍ ኤክስፕሬሽን እንኳን ለማገድ በኢትዮጵያ ውስጥ እነሱ ዲፋይን ያደረጉትን ፒስ ኤንድ ሪኮንሲሊሽን ያን በዛ እነሱ ዲፋይን ባደረጉት መሰረት ተቃውሟል ብለው የሚያስቡትን ሰው መክሰስ እና የሶሻል ሚዲያም ሆነ ኦፊሻል ሚዲያ ፕሮስኪት ማድረግ ይችላሉ በዚህ መሰረት። ከዛ አልፎ ያው አንዳንድ የኢትዮጵያ ከኢትዮጵያን እና አሜሪካ መካከል ያለውን የማይግሬሽን የኢሚግሬሽን እንቅስቃሴ ላይም ጃሙሰል ይችላሉ። ሰዎች እንዲገቡ እንዳይገቡ፣ ቪዛዎች እንዲሹ እንዳይደረጉ የማድረግ ትናለ። በጣም ሰፋ ያለ ለፕሬዚደንቱ በጣም ብዙ ዲስክሬሽን የሚሰጥ ነው። የኢትዮጵያ ፓርላማ በየተወሰነ ዓመት ሪፖርት ማድረግ አለበት ስላለው ፕሮግረስ። የአስር ዓመት የሚቆይ ቢል ነው እና እነሱም ከፈለጉ ይወጣል ይነሳል፣ ካልተፈለገ ኤክስቴንድ ይደረጋል።
የዩናይትድ ስቴትስ የውጭ ግንኙነት ኮሚቴ ትላንት ያሳለፈው S3199 ረቂቅ ህግ በኢትዮጵያ ላይ ተግባራዊ ለመደረግ ተጨማሪ ሊያልፍባቸው የሚገቡ ሂደቶች አሉ። እነዚህ ሂደቶች ሁለቱም የዩናይትድ ስቴትስ ምክር ቤቶች እንደ ሁኔታው አስቸኳይነት እያየ የሚያፈጥናቸው ወይም የሚያዘገያቸው ሲሆን በህግ አውጪ ምክር ቤት ከቀረበው HR 6600 የተሰኘ የውሳኔ ሐሳብ ጋርም የሚዋሃድ እንደሚሆን ዶክተር ሙልጌታ ያብራራሉ።
አሁን የሚቀጥለው ወደ ዋናው ሴኔት ለመሄድ ስራዎች ናቸው የሚያስፈልጉት። ኮሚቴ አለ በሴኔት ውስጥ፣ ይህን አዘጋጅቶ ለድምጽ ይወስደዋል ማለት ነው። እዛ ከጸደቀ HR 6600 የሚባለው እሱም እንደዚሁ በውጭ ግንኙነት ኮሚቴው የሀውሱ አልፈዋል። ሶ ሁለቱም ነው የሚታረቁበት መንገድ ይፈጠራል ማለት ነው። እንትን የሀውሱም የሴኔቱ የሚስማሙበት ነገር አንድ ላይ መጥቶ ተጨንቆ ያው እሱ ደግሞ ጸድቆ ወደ ፕሬዚደንቱ የሚሄድበት አካሄድ ነው። ግን ይህ ብቻ አይደለም አካሄዱ። አንዳንድ ጊዜም በተለይ እንደዚህ በዴሞክራቶቹና ሪፐብሊካኖቹ ከጸደቀ ባይፓርቲሳን በሆነ መንገድ ከጸደቀ እንደዚሁ ለትልቅ ቦት ሳይሄድ በራሳቸው አሰራር ጸድቆ ወደ ፕሬዚደንት ሄዶ ህግና ፖሊሲ ሆኖ የሚወጣበት መንገድ እንደዛም ሊሆን ይችላል።
በሌላ በኩል አቶ መስፍን ይህ ሂደት ላይሳካ ወይም ረቂቅ ህጉ ጸድቆ ተፈጻሚ ላይሆን የሚችልባቸው ሂደቶች እንዳሉም ይገልጻሉ።
አንድ ወይም ሁለት ሴኔተሮች ሊያቆሙት ይችላሉ። ፊለባስተር የሚሉት ነገር አላቸው፣ ብሎክ ሊያደርጉት ይችላሉ። አንድ ሴኔተር ራውንድ ለምሳሌ ቦታ አላረግም አልተስማሙም ሰውየው በነገሩ፣ ወይም ሴኔተር ኢንሆፍ አንዳቸው ሊያቆሙት ይችላሉ። እንግዲህ ያ ማለት እነሱ ካቆሙት 60 ቦት ካላገኘ በስተቀር አያልፍም። ሱፐር ማጆሪቲ ማግኘት አለበት እና እነሱ ካቆሙት ተስፋ የለውም ከዚህ በኋላ ሊሞት ይችላል። ማንም ሰው ካላቆመው ግን ሴኔተር ወደ ሴኔት ፍሎር ከሄደ አሁን በምናየው ሁኔታ ማያልፍበት ምክንያት አይታየንም። ቢያልፍም እና ወደ ህግ ቢወጣም ፕሬዚደንቱ ኢምፕሊመንት ማድረግ ያለ ማድረግ መብት ስላለው ሳይን ላይሆን ይችላል የሚል አርግመንት ራሚ ጀምረዋል ዴሞክራቶች እና እነሱ የራሳቸው አጀንዳ አላቸው። ሰው እንግዲህ ያ ነው ሁኔታው። የሚቀጥሉት ስቴፖች እንደዚህ ናቸው። አንድ ወይም ሁለት ሴኔተሮች ሊያቆሙት ይችላሉ። እንግዲህ ያ ማለት እነሱ ካቆሙት 60 ቦት ካላገኘ በስተቀር አያልፍም። ሱፐር ማጆሪቲ ማግኘት አለበት እና እነሱ ካቆሙት ተስፋ የለውም ከዚህ በኋላ ሊሞት ይችላል። ማንም ሰው ካላቆመው ግን ሴኔተርስ ወደ ሴኔት ፍሎር ከሄደ አሁን በምናየው ሁኔታ ማያልፍበት ምክንያት አይታየንም። ቢያልፍም እና ወደ ህግ ቢወጣም ፕሬዚደንቱ ኢምፕሊመንት ማድረግ ያለ ማድረግ መብት ስላለው ሳይን ላይሆን ይችላል የሚል አርግመንት ራሚ ጀምረዋል ዴሞክራቶች እና ያ ነው ሁኔታው። የሚቀጥሉት ስቴፖች እንደዚህ ናቸው።
አሁን ባለው ሁኔታ የዩናይትድ ስቴትስ የሕግ አውጪና ሕግ አስፈጻሚ ምክር ቤቶች በተለያየ ጊዜ ያወጧቸው HR 6600 እና S3199 የተሰኙ ረቂቅ ሕጎች በየምክር ቤቶቹ ለመታየት የተመረጡባቸውን የውጭ ግንኙነት ኮሚቴዎች ማለፍ ችለዋል። በቀጣይ በጠቅላላ ምክር ቤቱ ጸድቀውና የፕሬዝዳንቱን ፊርማ አግኝተው ሕግ መሆን ይችሉ ወይም አይችሉ እንደሆን ወደፊት የሚታይ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ Washington DC. የተከበራችሁ አድማጮች ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሙን በማሰናዳት አብራውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሸሁት ስመኝሽ የቆየነኝ። በፕሮግራማችን ላይ አስተያየት ወይም ጥቆማ ካላችሁ በተዛዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 በማድረግ በድምጽ በተቀርጾ በተቀመጠው መመሪያ መሰረት ልታስቀምጡልን ትችላላችሁ። የዋትስአፕ ቁጥራችን ደግሞ 202-251-3505 ነው። መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። አብራችሁን ስለነበራችሁ እናመሰግናለን። ሰላም ደህና ደሩ።